አምነን ከዳንን ሰዎች የሚጠበቅ ነው። ስለዚህ ጤናማ የሆነ ውልደት ካለን ጤናማ እድገት ይጠበቃል እና በጌታ ቤት ውስጥ እንግዲህ ዘመንን ያስቆጠረ ማንነት ሳይሆን በጌታ ቤት ውስጥ ባለን ቆይታ ፍሬያማ ሕይወት እንድንኖር እግዚአብሔር ይፈልጋል በሚል በጣም በተከታታይ እየተመለከትናቸው የነበሩ ሀሳቦች ነበሩ እና ከዛ ጋር መቼም ተያያዥ የሆነ ይህንን ሳናነሳ ብናልፍ እንደው ጥሩ አይደለም ብዬ በማሰብ ስለ መንፈስ ፍሬ እንድንነጋገር የመንፈስን ፍሬ ስለ መንከባከብ እቺ እንትኗ ታምራለች አይደለ? የምትበላ ነው የምትመስለዋል። እና ይህንን የመንፈስን ፍሬ ስለ መንከባከብና ስለ ማሳደግ በሕይወታችን ውስጥ በክርስቶስ ኢየሱስ በማመን ዳግም ከተወለድን የቅዱሱን የእግዚአብሔርን መንፈስ ተካፋዮች ከሆነን የእግዚአብሔር መንፈስ በእኛ ካለ ይሄ የመንፈስ ፍሬ በጣም ሊገለጥብን ግድ ነው። ስለዚህ ባለፈው ስለዚህ ስለ መንፈስ ፍሬና በመንፈስ ፍሬ ስለማደግ ስንነጋገር አንዳንድ ያነሳናቸው ሀሳቦች ነበሩ። የመንፈስን ፍሬ ማንነት መገለጫ ክርስቶስ ኢየሱስ እንደሆነ ተመልክተን ነበረ መግቢያችን ላይ እና የትኛውንም የመንፈስ ፍሬ በኢየሱስ ክርስቶስ እናገኛለን። ስለዚህ ኢየሱስ ክርስቶስ በምሳሌነት ሁሉ ያሳየን ሕይወትና ማንነት ነው። ከዛም ባለፈ መልኩ ደግሞ የመንፈስን ፍሬ ለምንድን ነው ጳውሎስ ሲነግረን የመንፈስ ፍሬ ብሎ 9 ነገሮች ነው የሚዘረዝርልን እና ለምንድን ነው ብለን የጠየቅነው ጥያቄ ለመመለስ ስንሞክር የመለስነው መልስ ምንድን ነው? እሱ ይሄኛው አለኝ ያኛው የለኝም እንዳንል በጣም እኛ ምክንያተኞች ነን አደለ? እና ሲመጣ የመጣው አንዱ መንፈስ ይህን ፍሬ ይዞ ነው። ስለዚህ ፍሬዎች አይደለም ፍሬ ነው። እኔ ትዕግስት ኖሮኝ ራሴን ላልገዛ አልችልም። አንዳንድ ጊዜ በጣም እኔ እኮ በጣም በቃ ፍቅር አለኝ ግን ትዕግስት የለኝም አይነት ነገር እንላለን አደለ? እንትን አለኝ እንትን የለኝም። ያንን እንዳንል ስለሚፈልግ እግዚአብሔር ይሄ የመንፈስ ፍሬ አንዱ መንፈስ ካለን ይሄ መንፈስ የሚሰጠን ፍሬ ነው ብለን ተነጋግረናል። ስለዚህ ይሄ መንፈስ እንግዲህ በሕይወታችን ውስጥ ሊሰራ በፈቀድንለት መጠን የሚገለጥና የሚታይ ነው እና ከዛ የሚቀጥለውንና ከዛ በኋላ ያለውን ሀሳብ ነው የምንመለከተው እና ፕሮባብሊ እንግዲህ ገላትያ ምዕራፍ 5ን ከወንድማችን ዮሴፍ ይተባበረናል። እሱን በማንበብ ከቁጥር 16 ጀምሮ እስከ 26 ያለውን እናነብና ግን የምንፈልገው ሀሳብ ቁጥር 22 ላይ ያለው ነው እና እሱን አንድ ላይ እንመለከታለን። ጆሲ ከተዘጋጀ ያነብልናል። ጌታ ይባርክ ወንድሜ ዮሴፍ። ስለዚህ እንግዲህ መጀመሪያ ላይ ጳውሎስ የሚያስቀምጠው ፍቅርን ነው። ፍቅርን ሲያስቀምጥ ያለ ምክንያት አላስቀመጠም። በተለይ በእግዚአብሔር መንፈስ ተመርተው መጽሐፉን ሲጽፉልን የሚጽፉልን ሰዎች እያንዳንዷ የሚያስቀምጧት ነገር በእነሱ ሆኖ የሚጽፈውና እንዲጻፍ የሚያደርገው እግዚአብሔር ስለሆነ ምክንያት አለው እና ፍቅር እንዲሁ ዝም ብዬ መጀመሪያ ላይ እስኪ ልጥቀሰው ብሎ በማሰብ ብቻ የጠቀሰው ነገር አይደለም። ፍቅር የሌሎቹ የፍቅር የዚህ የመንፈስ ፍሬ መሰረት ነው፣ ዋና ስለሆነ ማለት ነው። ባለፈው ስንመለከት እንደነዚህ ስላሉ ነገሮች አስቡ ብሎ ሲናገር ጳውሎስ የጀመረው ከእውነት ነው። ስለዚህ እውነትን ሲያስቀድም ለሌሎቹ ነገሮች ሁሉ ዋና መነሻ ስለሆነ ነው እና አሁንም ጳውሎስ እንግዲህ በዚህ መልእክቱ ላይ መነሻው አድርጎ ሲናገር ይህንን ያስቀመጠው እንደው የመጀመሪያ አድርጌ ልጥቀሰው በሚል ሀሳብ አለ። ነገር ግን መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ የማይወድድ ግን እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ስለዚህ ስለ ፍቅር ሲያወራ ይሄ ፍቅር ማን ነው የሚለው? እግዚአብሔር። እግዚአብሔር ፍቅር ስለሆነ የእሱ ባህሪ ተካፋዮች ነን። የእግዚአብሔር ባህሪ ተካፋዮች የሆንባቸው ነገሮች አሉ፣ የማንካፈላቸው ነገሮች አሉ። የማንካፈላቸው ነገሮች በሁሉ ቦታ መገኘት አንችልም፣ ሁሉን ማወቅ አንችልም። ቦታና ጊዜ ይወስነናል፣ እግዚአብሔር ቦታና ጊዜ አይወስነውም። እነዚህ ባህሪያቶች ተወራሲና ኢተወራሲ ይሏቸዋል የነገረ መለኮት መምህራን እና ግን የምንወርሳቸውና የወረስናቸው ባህሪያቶች አሉ። አንደኛው ባህሪ ፍቅር። እግዚአብሔር ፍቅር ሆኖ ያለ ፍቅር ልንኖር አንችል። በዚህ አሁን በዚህ ፍቅርን በተመለከተ ጳውሎስ የሚናገረውን ነገር ጠጋ ብለን ስናይ በተለይ ፍቅር ዘላለማዊ ሕይወት እንዳለን ማረጋገጫ ነው። ፍቅር በእኛ ሲገለጥና ሲታይ የዘላለም ሕይወት አለን፣ መታያው ምልክቱ ነው። ፍቅር ትክክለኛ የእምነታችን ማስረጃ ነው። ምክንያቱም ፍቅር ጠላቱን ይቅር የሚል ምሕረትን የሚያደርግ ለጠላቱ የሚጸልይ እየበደሉትም በደልን ይቅር የሚል ነው። ፍቅር የማይታየውን አምላክ ማሳያ ነው አይደል? መጽሐፍ ቅዱሳችን የሚናገረው የሚታየውን ወንድምህን ሳትወደው እንዴት የማይታየውን እግዚአብሔርን ወዳለው ልትል ትችላለህ? የማይታየው አምላክ መታያ። ስለዚህ በክርስቶስ ኢየሱስ መሆናችንን ማሳያ በራሱ የእኛ የክርስቶስ ደቀ መዛሙርት መሆናችን ኢየሱስ ክርስቶስ ምልክቱ ምንድን ነው ያለው? በፍቅሬ ብትኖሩ አይደለ? እርስ በርሳችሁ ብትዋደዱ በዚህ ደቀ መዛሙርቶች እንደሆናችሁ ያውቃሉ። የጥሩ ዲኖሚኔሽን አባላቶች በመሆናችን አይደለም፣ የጥሩ ሙቭመንት እንቅስቃሴ ውስጥ መሆን መገኘታችን አይደለም። ስለዚህ የመንፈስን ፍሬ ማሳደግ አለብን። ይሄ ፍቅር ማደግ አለበት። ይሄ ፍቅር እንደ ዓለማዊ ፍቅር አይደለም። ያው የሀገራችን ፍቅር የሚባል አባባል አለ፣ ከክልል ከክልል ይባላል አይደለ? የሆነ ነገር ስናደርግለት የሆነ ነገር ያደርግልናል። የሆነ ነገር ከሆነልን እንሆናለን። አገር ቤት ትዝ ይላችሁ እንደሆነ ሰዎች ሲጋበዙ ነው ሌሎች ሰዎችን የሚጋብዙት አይደለ? ሰዎች ሲጠሩ ነው ሌላ ቦታ የሚጠሩት። ግን እንደዚህ አይነት ፍቅር አይደለም። ይሄ ፍቅር በጣም የተለየ ፍቅር ነው። በነገራችን ላይ ጳውሎስ በነበረበት ዘመን የነበሩ ፍልስፍናዎች ሁሉ ነበሩ። በተለይ የግሪክ ሮማውያን ፍልስፍና በጣም ይሄ ስለ ቨርቹ በጣም ያውቃሉ፣ ይናገራሉ። ይሄኛው እዚህ ጋር ጳውሎስ የሚናገረው ግን ከዛኛው ፈጽሞ በጣም የተለየ ነው። ይሄኛው በመለኮት አማካኝነት የሚገኝ ነው። ይሄ ፍቅር ጳውሎስ እዚሁ ገላትያ መጽሐፍ ላይ ሲናገር ምን ብሎ ይናገራል? ምዕራፍ 5 ቁጥር 6 ላይ ሄዳችሁ ስታነቡት በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረስ ቢሆን ወይም አለመገረስ አይጠቅምምና። ስለዚህ የገላትያ ሰዎች በጣም የነበረባቸው ችግር ምንድነው? እሱ የሙሴ ሕግ ሲደመር ክርስቶስ እኩል ይሆናል መዳን የሚል አይነት ትምህርት ይዘውባቸው መጥተው ነበር። ነገር ግን ጳውሎስ የሚላቸው ነገር ምንድነው? እሱ መገረዝና አለመገረዝ ከፍቅር ውጪ ትርጉም የለውም፣ ፍቅር ዋናና መሰረት ካልሆነ በስተቀረ። ወረድ ብለን ቁጥር 13 እና 14ን ስንመለከተው ምን ብሎ ይናገራል? ወንድሞቼ ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችን እንደ ባሪያዎች ሁኑ። በሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እግዚአብሔር እርስ በርሳችን ብንነካከስና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ስለዚህ ይሄ ፍቅር መገለጫ መታያ ማንነት አለው። ሕግ ራሱ ፍጻሜን የሚያገኘው በፍቅር አማካኝነት ነው። ፍቅር የሕግ ሁሉ ፍቅር የሕግ ሁሉ መደምደሚያ ነው። ወደኋላ ላይ ወረድ ብለን ስንመለከት የምናየው ነገር ነው። ኢየሱስ ክርስቶስ ይህንኑ ነገር በማቴዎስ ወንጌል ላይ የሚያስተሳስርልን ሀሳብ አለ። ማለትም መጀመሪያ ጌታ አምላክን በፍጹም ልብ፣ በፍጹም ልብ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ ይልና ባልንጀራህን እንደምን ውደድ? እንደ ራስህ ውደድ። ሕግ በፍቅር አማካኝነት ፍጹምና ሙሉ ሆኖ እንዲፈጸም ማሳያ ነው። ማሳያ ብቻም አይደለም፣ ይሄ ፍቅር ለሚመጣው የወንጌል ማህበር ዋና መሰረት ነው። በቃ ያ ፍቅር የተለየ ፍቅር ነው። ሰዎች የሚለዩበት ማንነት ነው። አሁን እኔና እናንተ የምንኖርበት ማህበረሰብ በጣም ይሄ ራስ ወዳድና ይሄ ኢንዲቪጁዋሊስቲክ የሆነ በጣም ለራስ ተኮር የሆነ ማህበር ነው። እንደዛ ስለሆነ በዛ ዘመን የነበረውን ማህበር ለማነጻጸር በጣም አንችልም። የማንችልበት መሰረታዊ ምክንያት ያኛው ማህበር ሲሰበሰብ በጣም ውሳኔን ወስኖ በዚህ ፍቅር የሚያስከፍለውን ዋጋ ለመክፈል ለመስዋዕት ለመሆን በፈቃደኝነት ራሱን የሚሰጥ ማህበር ነበር። መጽሐፍ ቅዱስ ይህንን ፍቅር መከተል ያለብንን መሰረታዊ ነገሮችን ይነግረናል። ይህ ፍቅር በእኔና በእናንተ የሚገለጥ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ ምን ብሎ ተናገረ? እርስ በርሳችን ብንዋደድ እንድንዋደድ ዮሐንስ ወንጌል አነበዋለሁ። ምዕራፍ 13 ላይ ከቁጥር 34 እስከ 35 እንደዚህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። ትእዛዝ የሚለውን በጣም አስምሩበት። አዲስ ትእዛዝ እሰጣችኋለሁ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ኢየሱስ ክርስቶስ ትእዛዝ ብሎ የሚሰጠው የሚናገርበት ቋንቋ የባለስልጣን ትእዛዝ። ኢየሱስ ጌታችን ነው ብለን እናምናለን አይደል? ስንቶች አምናላችሁ? እናምናለን። ኢየሱስ ክርስቶስ እንደ ንጉሥ ነው ትእዛዙን የሚሰጠው። አሁን በመንግስቱ ውስጥ የምንኖር ባሪያዎች ነን። በመንግስቱ ውስጥ የምንኖር ባሪያዎች፣ በዚህ መንግስቱ ውስጥ ስንኖር የተሰጠን ቀጥተኛ የሆነ ስልጣናዊ ትእዛዝ አለ። ይህንን ትእዛዜን ምን አድርጉት? ጠብቁት። ይህንን ፍቅር ኑሩት። በምን? እርስ በርስ በመዋደድ። በጣም የምንቸገርበት ነገር ፍቅራችን በጣም የሆነ እናቀጣጥነዋለን አይደለ? የሆነች ነገር እናረግባታለን፣ ምክንያት እንፈጥርለታለን። በቃ ውደዱ ተብለን ተነግሮን ለመውደድ የማንሰጠው ምክር የለም። የጌታ ፍቅር ይሁዳንም የሚወድ ፍቅር ነው። የጌታ ፍቅር የበደሉትን ይቅር የሚል ፍቅር ነው። በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው። በጣም ጠንካራ ፍቅር ነው አይደል? እኔና እናንተን እንኳን የወደደበትን ፍቅር መጽሐፍ ቅዱስ ሲነግረን ኤፌሶን ምዕራፍ 2 ላይ በኃጢአታችንና በበደላችን ሙታን በነበርን ጊዜ ነው አይደል የሚለው። ስለዚህ ሙታን በነበርን ጊዜ እግዚአብሔር በቃ በክርስቶስ ኢየሱስ ወደደን። ምንም ምክንያት ስላለው አይደለም የወደደን። የኔና የእናንተ ይሄ ፍቅር በእርሱ ትእዛዝ የተሰጠ ፍቅር ነው። አዲስን ትእዛዝ እሰጣችኋለሁ። ይሄ ትእዛዝ የምናሻሽለው የምንቀይረው የምንለውጠው ትእዛዝ አይደለም። ማለቴ ለእኔም ለእናንተም ነው። እኔ ከእናንተ የተለየውኝ አይደለሁም። በጣም ለወንድሞቻችን ለእህቶቻችን፣ ወይም ደግሞ ከዛ ውጭም ላለው ማህበር ማለት ነው። በነገራችን ላይ ግን ይህንን ነገር ስንል መርሳት የሌለብን ነገር አንዳንድ ጊዜ ዋናው ፍቅር ነው ሌላው ምን ያደርጋል የሚባል ነገር አለ አይደለ? ላቭ ኢዝ ላቭ አይደለም፣ እንደዛ አይደለም ማለት። ፍቅር የፍቅርን በጣም ትርጉሙን ለማወቅ ከፈለግን አንደኛ ቆሮንቶስ ምዕራፍ 13 ላይ ሄደን ብንመለከት በጣም ያብራራልናል። ፍቅር ይታገዛል፣ ቸርነት ያደርጋል፣ አይቀናም ምናምን ምናምን ይልና ደግሞ ፍቅር በአመፃ ደስ አይለውም ይላል፣ ከእውነት ጋር ደግሞ ይተባበራል ብሎ ይላል። ማለት ይህ ፍቅር የእግዚአብሔር ባህሪ መገለጫ ነው። እግዚአብሔር ይወደናል፣ ወዶን ግን እንድንመለስለት ይፈልጋል አለ። ፍቅሩን በተለይ በዛ በጠፋው ልጅ ምሳሌ ብንመለከት የጠፋውን ልጅ አባትየው ይጓጓል፣ ይናፍቃል አይደል እንዲመጣ። ግን እኔ አሁን አንድ ጊዜ እንደዚህ ያሰብኩኝ ማለት ነው፣ አባትየው እንደሚጠብቀው እያወቀ ልጁ መጥቶ ማለት ነው እና በቃ ያው አስቸግሬ በድዬ ምናምን አጥፍቻለሁ እና አስገባኝ፣ ግን አንድ ቃል ልጠቀም እሺ፣ ይቅርታ አድርጉልኝ፣ ጀለሶቼን ይዤ መጥቻለሁ እና አብረን እንግባ ብሎ ቢል፣ አብረው ያሉትን ይዞ ቢመጣ አብሴ ኮልኮሌ ይላል እና ኮልኮሌውን ሰብስቦ ቢመጣ የእውነት አባትየው በሩን ከፍቶ ያስገባዋል? አይደለም አይደለ? ፍቅሩ እንድንተውለት የሚፈልገው ነገር አለ። በዛ ውስጥ ነው እኔና እናንተም ይሄንን ፍቅር መመልከት ያለብን። ኢየሱስ መታዘዝንና መስዋዕትነትን የፈጸመበት ትእዛዙን ነው። ለእኔና ለእናንተ ይህንን ትእዛዝ ምናደርጋችኋለሁ? እሰጣችኋለሁ። ሁለት ነገሮችን በጣም በኢየሱስ ክርስቶስ ባደረገው ነገር ውስጥ ሁለት ነገሮችን እንድናስብ እፈልጋለሁ። ኢየሱስ ክርስቶስ በመፈጸም በማድረግ የዘጋቸው ነገሮች አሉ። ለምሳሌ የብሉይ ኪዳን የመስዋዕትነትን የብሉይ ኪዳንን የአምልኮ ስርዓትን እነዚህን ነገሮች ራሱ መስዋዕት ሆኖ ኢየሱስ ክርስቶስ ምን አድርጎታል? ዘግቶታል። አሁን ሊቀ ካህን የላቸውም አይደል? አይሁዳውያን የሌለበት መሰረታዊ ምክንያት ምንድን ነው? እሱ በቃ ሊቀ ካህኑ መጥቷል። ሊቀ ካህኑ ልክ እንደተነገረለት የዕብራውያን መጽሐፍ እንደሚናገረው ወደ ላይቱ በእጅ ወዳልተሰረችው መቅደስ ስለገባ የገዛ ደሙን ይዞ ስለገባ ያለቀ የተፈጸመ ነገር አለ። ነገር ግን ኢየሱስ ደግሞ በማድረግ በጣም ዙሩን ያጠበቀው አጥብቆ ያሰረው ነገር አለ። አንደኛው ፍቅር ለእናንተ ደግሞ እንዲህ ሲባል ሰምታችኋል ብሎ ይላችኋል አይደለ? እኔ ግን እላችኋለሁኝ ወንድሙን ደደብ ብሎ የሚሳደብ የገሃነም ፍርድ አጠበቀው ዙሩን አይደለ? ማለት ይሄ የንጉሱ ትእዛዝ ማለት ነው። ዙሩን ሲያጠብቀው እናንተ ግን እንዲህ ሲባል ሰምታችኋል፣ እኔ ግን እላችኋለሁ ሴትን አይቶ በክፉ የተመኛት እርሱ በልቡ ምን ያደርጋል? ዝሙትን ያደርጋል። በመፈጸም ያጠበቀው ዙሩን ያጠበቀው ትእዛዝ አለ፣ በመፈጸም ደግሞ የሻረው ትእዛዝ አለ። ይህን የምልበት መሰረታዊ ምክንያት ወደ ዘዳግምና ዘሌዋውያን ወደ ኋላ ተመልሰን በተለይ ዘሌዋውያን ምዕራፍ 19ን እንደው በቃ ገብታችሁ አንብቡት። ዘሌዋውያን ምዕራፍ 19 ላይ ወገንህን አትበቀል፣ ወይም በመካከል ከሚኖር በማንኛውም ሰው ላይ ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር ነኝ ብሎ ምዕራፍ 19 ላይ ይናገራል። ምዕራፍ 19 ሙሉውን ስታነቡት ስለዚህ ስለ እግዚአብሔር ፍቅርና የእስራኤል ሕዝብ ስለሚጠበቅበት የፍቅር ሕይወት ይናገራል። ይሄ የፍቅር ትእዛዝ አዲስ አይደለም። ኢየሱስ ክርስቶስ አጥብቆት ነው የመጣው። ህግ በሁለት ይፈጸማል፣ በሁለት ይያዛል። ጌታ አምላክህን ብሎ ካለ በኋላ ባልንጀራህን እንደ ራስህ ውደድ። አዲስ ኪዳን የሚናገርለት ፍቅር ብሉይ ኪዳኑን አጥርተን እንድናይ የሚያደርግ ነው። ወንድሜ ዳኒ የጴጥሮስን መጽሐፍ በተከታታይ ባይብል ስተዲ ሲያስተምረን ነበረ እና የእሱን ቃል ልዋስና የአዲስ ኪዳን ጸሐፊዎች ምን ይላል ዳኒ፣ በብሉይ ኪዳን ወደ ብሉይ ኪዳን ወስደው እዛ ውስጥ ነክረው አምጥተው ለእኛ ደግሞ ይሰጡናል ይነግሩናል አለ እና ይሄ የአዲሱ ኪዳን ማለትም የፍቅር ማብራሪያን ማየት እንድንችል የሚያስችለን ብሉይ ኪዳኑ ነው። ኢየሱስ በዚህ አባባሉ ፍቅርን ከራሱ መስዋዕትነት ጋር ምሳሌ በመሆን አሳይቶናል። ስለዚህ ኢየሱስ ክርስቶስ ከደረሰበት በደል ይልቅ እኔና እናንተ ላይ በደል አልደረሰብንም አይደለ? ካልደረሰብን አላፍቅርም ለማለት አንችልም፣ ወይም ደግሞ ለከሌ ያለኝ ፍቅር ያነሰ ብለን ልን አንችልም። የዘሌዋውያን ታሪክ ላይ ያለውን ሐሳብ ስንመለከት የሚቃርሙ ድሆች መጥተው ያለህን ትርፍራፊ ነገር እንዲያነሱ አውቀህ ተውላቸው ይላቸዋል። ፍሬህን ስትሰበስብ የሚወድቀውን የወይን ዘለላና ፍሬ አታንሳው ተወው ይላቸዋል። እዛ ውስጥ ነው ስለ ፍቅር የሚናገር። ፍርድን አታጣሙ፣ ለድሃውን በፍርድ ምክንያት አትበድሉ። ፍቅር ሲጎድል እኮ ነው ይሄ ነገር የሚሆነው አይደለ? ወንድምህን በልብህ አትጥላው፣ ከበቀልና ቂም ራቅ። ይሄ ሁሉ ዘሌዋውያን ውስጥ ያለን። ስለዚህ ብሉይ ኪዳን ባልንጀራን መውደድ በጣም ተግባራዊ የሆነውን ያንን ትእዛዝ ኢየሱስ ክርስቶስ በአዲሱ ኪዳን ውስጥ በመፈጸም ያንን አሳይቶናል። ይሄ የአዲስ ኪዳን ፍቅር ትእዛዝ በጣም ስሩን ተከትለ ነው ስንሄድ ማለት ነው። እንደዋላር ስሩን ይዘን የተተረተረውን ገመድ ሄደን ስንከተል የሚወስደን ብሉይ ኪዳን ጋር እግዚአብሔርን ፍቅርነት፣ እግዚአብሔር ለሕዝቡ የሰጠውን ትእዛዝ፣ ብሉይ ኪዳንን የምናይበትን እይታችንን በጣም ይቀይርልን። ይሄ ማለት እንግዲህ የመንፈስን ፍሬ በአጠቃላይ በብሉይ ኪዳን የነበረውን የእግዚአብሔርን ሐሳብ ሳይቋረጥ በቀጣይነት እንዲኖር እግዚአብሔር የፈለገበትን መንገድ ማሳያ። ስለዚህ ኢየሱስ ክርስቶስ ምን አለ? እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ፍቅር የእውነት ኢየሱስ ክርስቶስ የሆነውን ሰው ማሳያና መታወቂያ ነው። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ዮሐንስ ወንጌል ምዕራፍ 13 ቁጥር 35። ወንድሜ ሰለሞን ጥላሁን አንድ ስብከት አለው፣ መታወቂያችንን እናድስ የሚል ስብከት። ያንን የሰበከው እንትን ላይ ነው፣ ዮሐንስ ወንጌል መልእክት፣ ዮሐንስ መልእክት ላይ ስለ ፍቅር የሰበከ እና መታወቂያችን ፍቅር ነው። ስለዚህ የፍቅር መታወቂያ አለን እና እርስ በርሳችን ብንዋደድ ኢየሱስ ክርስቶስ ደቀ መዛሙርቱን ትለያላችሁ፣ ትታወቃላችሁ የሚላቸው በምታውቁት የጥቅስ ብዛት አይደለም፣ ወይም ደግሞ በእናንተ በሚገለጥ ልዩ የሆነ የመንፈስ ቅዱስ የጸጋ ስጦታ አይደለም። የመንፈስ ቅዱስ የጸጋ ስጦታ ሲሰጥ በጣም የሚገርም ነው፣ እንዲሁ ስታስቡት ማለት ነው። የመንፈስ ቅዱስ የጸጋ ስጦታን እግዚአብሔር ሲሰጥ እንደወደደ ለእያንዳንዱ በተለያየ መጠንና መልክ ይሰጣል ነው አይደለም የሚለው። የመንፈስን ፍሬ ግን አይገርማችሁ፣ ለሁሉም ነው የሰጠው። የመንፈስ ፍሬ የለኝም አልተሰጠኝም ልንል አንችልም፣ መለያችን ስለሆነ ማለት ነው። ጳውሎስ እነዛ በጣም በመንፈስ የጸጋ ስጦታ የሚኩራሩ በእነሱ የሚደረገው ነገር በጣም ያኮራቸው ሰዎች የቆሮንቶስን ሰዎች ምን አላቸው? ተራራን የሚነቅል እምነት እንኳን ቢኖረኝ አለ፣ ፍቅር ግን ከሌለኝ ከንቱ ነኝ። ይሄ ፍቅር በጣም ከምንም በላይ ዋጋ ያለው ነው። የትኛውም ነገር ቢቀርብን ይሄ ፍቅር ግን ሊጎድልብን አይገባም። ወገኖች፣ መጽሐፍ ቅዱሳችን ፍቅር ጸንቶ እንደሚኖር ይናገራል። ፍቅር፣ ተስፋ አይደለ? እምነት፣ እነዚህ ጸንተው ይኖራሉ። እውነተኛ ማኝነት ወገኖች፣ ፍቅር ተግባራዊ በሆነ ማንነት የሚገለጥብን ሰዎች ነው። እውቀት ጥሩ ነው፣ ያስፈልገናል፣ ክፋት የለውም ቢኖረን። ነገር ግን የሚያውቁ ሰዎች በጣም ይሄ ነገር ሲጎላቸው ስታዩ ያሳዝናል አይደለ? አጋጥመውኛል። ሜይ ቢ እኔ ሰውንም አሰናክዬም ሊሆን ይችላል። ማለት እኔ ከደሙ ንጹህ ነኝ ማለት አይደለም። እግዚአብሔር ሁላችንንም ይርዳል። ግን አውቀን የትኛውንም ያህል የምናውቀው ነገር በፍቅር ካልተገለጠ በጣም ከንቱ ነው ወገኖች ሄሮቻችን። በጣም ለሞግታችሁ እኔንም ራሴን ለሞግት በጣም ፈልጋለሁ። የመንፈሳዊ ህይወት እድገታችን ማሳያው ፍቅራችን ነው። ቀደም ተስፋዬ ያነበበልን ቃል ማለት ነው ፊልጵስ ምዕራፍ 1 ላይ በማስተዋል እንዲያድግ። ስለዚህ ይሄ ፍቅር መገለጫና መታያ አለው። እግዚአብሔር ሊያሳድገን ይፈልጋል። እንዲያሳድገን ራሳችንን ለዚህ መንፈስ መስጠት አለብን። በመንፈስ ተመላለሱ። የሥጋን ፈቃድ አትፈጽሙ። ፍቅር የክርስቶስን ባህሪ ያንጸባርቃል። ፍቅር የክርስቶስን ባህሪ ማሳያ ነው። ከዚህ በፊት ተናግሬዋለሁ። አንድ ቦታ ላይ አንድ ሚሽነሪ ገብቶ በጣም ብዙ ስራ ሰርቶ በወንጌል መደረስ የሚገባቸውን ሰዎች ለመድረስ በጣም ጥረት አድርጎ ሞክሮ በስተመጨረሻ ላይ ተሳክቶለት ህይወቱ አለፈ፣ እዛው የነበረበት ቦታ ላይ ማለት ነው። ከዛ በኋላ ሌሎች ሚሽነሪዎች መጥተው የወንጌሉን ስራ ለመስራት ፈልገው ይነግሯቸዋል። እንዲህ ብለው ስለ ክርስቶስ ሲነግሯቸው እነዚህ ሰዎች ምን አሏቸው? እንዲህ ይሄ ሰውዬ እኮ እኛ መካከል ኖሮ ነበረ። የነገሯቸው ስለ ኢየሱስ ነው፣ መጽሐፍ ቅዱስን ገልጠው እንዲህ። ከዛ ሰዎቹ ግራ ገባቸው ማለት ነው። ይሄ ሰውዬ እኛ መካከል ነበረ ብለው ሲሏቸው ማለት ነው። እርግጠኛ ናችሁ? አዎ እንዴ፣ የተቀበረበትን መቃብሩ እናሳያችሁ ብለው ሄዱ ማለት ነው። ሲያሳዩዋቸው ከነሱ በፊት የነበረ ከረጅም ዘመን በፊት የነበረ ሚስዮናዊ እዛ ገብቶ ለካስ የኖረው ኑሮ ነው። በጣም የሰውን ልብ ማንነት የሚለውጥ ይሄ ፍቅር ነው። ስለዚህ ቅድም እንዳልነው እንግዲህ ይሄ ፍቅር መታያ መገለጫ አለው። የክርስቶስን ማንነት የሚያንጸባርቅ ነው። ክርስቶስን የምንመስልበት ነው። ያ የክርስቶስ ታጋሽነት፣ የክርስቶስ ይቅርታ፣ የክርስቶስ ትህትና ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 8 ስንመለከት ኢየሱስ ክርስቶስ ራሱን ዝቅ ያደረገበትን መጠንና ልክ ስናይ የፍቅሩን ጥልቀት ነው የሚያሳየው። ዋጋ ይጠይቃል ወገኖች። ይሄ ፍቅር ያለ ዋጋ ይሆናል እያልኩኝ አይደለም ያለሁት፣ ግን ሆን ብለን የምናደርገው ነው። በቃ ስራዬ ብለን ማለት ነው። ዘሌዋውያን ላይ ያነበብነውን ሐሳብ አትርሱት። የምትሰበስበውን ሰብል አታንሳው ብሎ ሲል በጣም ኮንሽስሊ እንዲያደርገው ነው የሚፈልገው። አውቀህ አድርገው። በብዛት እኛ እኮ ነገሮችን ስናደርግ አውቀን የምናደርገው አይደለ? አንደበታችን አመለጠን እንላለን እንጂ የእውነት ሲፈተሽ አምልጦን አይደለም። እና እንዳትቀየሙኝ እኔ ብዙ እንዳልናገር ማለት ነው። ምን ለማለት ፈልጌ ነው? ኢየሱስ ክርስቶስ ሕይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚህ እናውቃለን። እኛም ሕይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። ዮሐንስ በመልእክቱ ውስጥ ሁለተኛ ዮሐንስ ላይ ምን የሚል ቃል አለ? ስለ ክርስቶስ ማንነት፣ ክርስቶስ ከአብ የተላከ በስጋ የመጣ አምላክ ሰው ሆኖ መለከቱ የሆነው አምላክ በምድር ላይ ተመላልሷል ብሎ ስለ ፍቅር የሚነገረን ሰው ምን እንደሚል ታውቃላችሁ? እነዚህን ነገሮች የማይቀበለውን ሰው ቤታችሁ እንደውም አታስገቡት ይላል። ክርስቲያን ፓራዶክስ ይባላል። በጣም የክርስቲያን ፓራዶክስ አዎ፣ አይን በጣም ታዩበታላችሁ። ማለት ፍቅር ዝም ብሎ በቃ እንትን የለውም ጭፍን ነው ማለት አይደለም። ላቭ ኢዝ ብላይንድ የሃይ ስኩል ቋንቋ አይደለ? ባለፈው ተነጋግረናል። ግን ይሄኛው ፍቅር ግን እውነትን በእውነትነቱ ፈትሾ የሚያውቅ የሚለይ ነው። አንደኛ ቆሮንቶስ ምዕራፍ 13 ላይ ፍቅር ከእውነት ጋር ደስ ይለዋል፣ በአመፃ ግን ደስ አይለውም። ስለዚህ በፍቅር ኤፌሶን ይህንን ትምህርት ስንጀምር የጀመርነው ኤፌሶን ምዕራፍ 4 ላይ ነው። በፍቅር ራሳችንን እያነጽን እውነትን በፍቅር እየተነጋገርን ነው የሚለው አይደለ? በቃ ፍቅር ለካስ ማዕከሏ ነች። እውነትና ፍቅር በጣም አሪፍ ቤስት ፍሬንዶች ናቸው፣ አብረው ነው የሚሄዱት። እውነትን ከፍቅር ለይተን ልናስቀምጠው አንችልም፣ ፍቅርንም ከእውነት ልንለየው አንችልም። ጆን ስቶት እንደተናገሩት ፍቅር ያለ እውነት ብቻውን ከሆነ ለፈስፋሳ ነው፣ አቅም የለውም። እውነት ደግሞ ከፍቅር ውጪ ከሆነ ደግሞ በጣም ጠጣር ነው፣ ጠንካራ ነው። ስለዚህ ሁለቱን ሚዛናቸውን የሚያስጠብቃቸው ፍቅርና እውነት ናቸው። አሜን። ስለዚህ ፍቅር ብለን ስንል እውነትን እርግፍ አድርገን ትተን አይደለም። መመከር የሚገባውን እየመከርን፣ መገሰጽ የሚገባውን እየገሰጽን። ስለዚህ ድንበርን የሚያልፍ ዘርን ያለፈ ከሀገር ሰውነት በጣም የራቀ የትኛውም የሰውነት ቀለም ዘር ማንነት የማይዘው ደጉ ሳምራዊ የሚነግረን ያንን ነው አይደለ? ደጉ ሳምራዊ በመንገድ ሲሄድ የወደቀው ሰውዬ አይሁዳዊ ሆኖ እያለ ደጉ ሳምራዊ በጣም ሊገናኙ የማይችሉ ሰዎች የፍቅር መገለጫ ሆነ። ባለንጀራዬ ማን ነው ብሎ በጣም በግብዝነት ለጠየቀው ጥያቄ ነው ኢየሱስ ክርስቶስ ለደጉ ሳምራዊ መልስ የመለሰለት አይደለ? ወገኖች ያንን አይነት ፍቅር እግዚአብሔር ይስጠን። በእውነት የወደቀውን በምንችለው አቅምና ማንነት ልንደርስለት። ስለዚህ ኢየሱስ ክርስቶስን በእውነት ለመውደድ በምድር ስንኖር እርሱ እንዲታይ የሚያደርገው ነገር እግዚአብሔርን ያየ ከቶ ማንም የለም። እርስ በርሳችን ብንዋደድ ግን እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። እግዚአብሔር ማንን ይመስላል ሲባል እኛን ይመስላል። በቃ ምንም ሌላ ማብራሪያ የሌለው ማለት ነው። እኛ ምላችሁ በዘመናችን የነበረ የክርስትና እውነት በጣም ምስክሮች መሆን እንችላለን። ጌታን ያገኙ ሰዎች ዛሬ እንግዲህ 25 26 27 ወደ ኋላ 30 ዓመት በፊት የነበርን ሰዎች ጴንጤ የሚባለው ማህበረሰብ መለያው ምንድን ነው ሲባል ፍቅራቸው ታስታውሳላችሁ። በቃ ፍቅራቸው፣ ሌላ ምንም የላቸው። በማህበረሰቡ የተጠሉ ናቸው፣ ተቀባይነት የላቸውም፣ ሰው አይፈልጋቸው ሲባል ምን አለ ሲባል ፍቅር። ወንዶች እኮ ሚስት ሲፈልጉ ቸርች ነበር የሚመጡት አይደለ? እና እህቶች በጣም ይመከራሉ፣ እንዲህ እንዳይወስድሽ ምናምን ይባላል። በጣም ራሱን አለሳልቶ ሲመጣ ማለት ነው። ምን ለማለት ፈልጌ ነው? ይሄ ፍቅር በጣም በዓለም ውስጥ የማይገኝ ይሄ በጣም ልዩ የሆነ ፍቅር ነው። እኔና እናንተን በጣም ትክክለኛነት አውቴንቲክ መሆናችንን ማሳያ ፍቅር ነው። ድንች መብሰሉ የሚታወቀው በሹካ ሲወጋ ነው ይባላልና ወጋ ስንደረግ ከኛ የሚወጣው ነገር ያ አውቴንቲሲቲያችንን በጣም ያሳያል። ወንድሞቻችንን ስለምንወድድ ከሞት ወደ ህይወት ተሻግረናል። ፍቅር የሌለው ሁሉ በሞት ይኖራል። የማይወድድ ግን እግዚአብሔርን አያውቅም፣ ምክንያቱም እግዚአብሔር ፍቅር ነውና። ፍቅር በህይወታችን ከጎደለ የባህሪ ችግር ብቻ ሳይሆን ያለብን የመንፈሳዊ ህይወት ኪሳራ ውስጥ ነው ያለነው። ልድገሙ አይደል? ፍቅር በህይወታችን ውስጥ ከሌለ የባህሪ ችግር አይደለም ያለብን፣ እሱ በጣም ሁለተኛ ደረጃ የሚመጣ መንፈሳዊ ኪሳራ ላይ ነው ያለነው። ራሳችንን እንፈትሽ ነው። ይሄ ፍቅር እንዲገለጥብኝ ከሰጠኝ መገለጥ አለበት። እንዳይገለጥ ደግሞ ችግር የፈጠርኩት እኔ ነኝ። ጳውሎስ የሚናገረውን ገላትያ ምዕራፍ 5ን በጥንቃቄ ስታነቡት በስጋ እንዳንመላለስ በመንፈስ እንድንመላለስ ራሳችንን ለመንፈስ እንድንሰጥ ይፈልጋል። በእርግጥ እግዚአብሔርን ስናውቅና እርሱን ማወቃችን በህይወታችን የሚገለጠው በምን መልኩ ነው? ሌሎችን መስዋዕትነት በተሞላ ማንነት እንወዳለን ወይ? እነ ጳውሎስ እነ ዮሐንስ ራሱም ኢየሱስ ክርስቶስ ያሳየን የተናገረን ነገር አንደኛ ዮሐንስ ምዕራፍ 3 ቁጥር 14 ላይ ወንድሞቻችንን ስለምንወድ ከሞት ወደ ህይወት እንደተሻገርን እናውቃለን። ፍቅር የሌለው ሁሉ በሞት ይኖራል። በሌላ ቋንቋ ማለት ጌታን አታውቁም የማለት ያህል አይነት ነገር ነው የሚመስለው። በቃ ማለት ወንድሞቻችንን የማንወድ ከሆነ ፍቅር የለንም። አንድ ሰው ምን ይለዋል ይሄንን ፓርት የዮሐንስን መልእክት የዮሐንስ የፍቅር ስነ መለኮት ብሎ ይለዋል። የጆኒያን ላቭ ቴዎሎጂ ይለዋል። ዮሐንስ በጣም ስለ ፍቅር በጣም አበክሮ ነው የሚናገረው። ይሄ ፍቅር መለያችን ነው። የጎደለብን የጠፋብን ነገር ወገኖቼ በጣም አንፎርቹኔት በጣም አሁን ያለንበት የዚህ ቴክኖሎጂው የምናምኑ እንትን በጣም ብዙ ነገሮቻችንን የረበሸ ይመስላል አይደለ? በጣም ራሳችንን በመጽሐፉ መስተዋትነት እንዳናየው ማለት ነው። የስሜታዊነት ላይ ያተኮረ ፍቅር ከሞት ወደ ህይወት መሻገራችንን ማረጋገጫ ነው፣ ማሳያ ነው። ዮሐንስ በዚሁ በመልእክቱ ውስጥ ምዕራፍ 3 ላይ ሲናገር ምን ብሎ ነው የሚናገረው? ቃየል የጥላቻ ምልክት ነው። ምክንያቱም ቃየል በአቤል ላይ ቀንቶ ምን አደረገው ይላል? ገደለው። ስለ ኢየሱስ ሲናገር ደግሞ ኢየሱስ ክርስቶስ በመስዋዕትነት ራሱን በመስጠት የፍቅርን ምንነት አሳየ። ስለዚህ የእኔና የእናንተ ፍቅር መስዋዕትነትን የሚጠይቅ ነው። ፍቅር በተግባር ይገለጣል። ፍቅር በቋንቋ ይሄ ወድሃለሁ ወድሻለሁ ከሚለው በጣም ያለፈ ነው። ያዕቆብ በስራ ያልተገለጠ እምነት ሙት ነው እንደሚለው በፍቅር ያልተገለጠ ህይወት ሙት ነው። ስለዚህ ፍቅር የእውነተኛ ማንነታችን ይሄ የእምነታችን ማረጋገጫ ነው። በክርስቶስ የሚያምኑ እነርሱ ይህ የክርስቶስ ፍቅር የሚገለጥባቸው ሰዎች ናቸው። ዮሐንስ መልእክት ላይ ምዕራፍ 3 አንደኛው መጽሐፍ ምዕራፍ 3 ቁጥር 23 ላይ እንደዚህ ብሎ ይናገራል። አነባዋለሁ። ተዛዚቱም ይህች ናት፣ በልጁ በክርስቶስ ኢየሱስ ስም እናምን ዘንድ ተዛዘንም እንደሰጠን እርስ በርሳችን እንዋደድ ዘንድ ነው። በእርሱ ማመን እና እርስ በርስ መዋደድ በጣም አንድ አይነት ሚዛን ላይ ያሉ ናቸው። ይሄ የፍቅር ጤናማ ህይወት መገለጫ እንሆን ዘንድ እግዚአብሔር ይርዳ። ፍቅር እግዚአብሔርን በዓለም እንዲታይ ያደርገዋል። ይሄ ፍቅር የእግዚአብሔር ማንነት መገለጫና መታያ ነው። የሐዋርያት ሥራ ምዕራፍ 2ን ስታነቡ በጣም እነዚህ ሰዎች የነበራቸው ህብረትና ግንኙነት ኢቭን ያላቸውን እንኳን ሸጠው ለእያንዳንዱ እንደሚፈልገው መጠን እየሰጡ እርስ በርሳቸው በጣም በፍቅር ይኖሩ ነበር። ይሄ ፍቅር ክርስቶስ ሲገባን የሚገለጥብን ነው። በእርግጠኝነት ሬይ ኮንፈርት የሚባለውን ሰው ታውቁታላችሁ ብዬ ገምታለሁ። ዌይ ኦፍ ዘ ማስተር ሚኒስትሪ የሚያገለግለው ሰው ማለት ነው። እና ሬይ በማንነቱ አይሁዳዊ ነው። እና የሬይን ሚስት ማን የሬይን ልጅ ያገባው ሳን የለው ነው አይደለ? የሬይን ልጅ ያገባው ሰውዬ ደግሞ አረብ ነው። እና አረቡ ሰውዬ የሬይን ልጅ አግብቷል። ሚስጥሩ ምንድን ነው ብላችሁ ትገምታላችሁ? ጌታን ያውቃል። ጌታን ስለሚያውቅ ሁለት በጣም ለመጠፋፋት የሚፈላለጉ ሰዎች ምስክርነቱን ሰምቼ ነው እና ከዚህ ጋር በጣም ተገናኘብኝ። ሰው ለካስ ክርስቶስን ሲያገኝ ነው ሁለት ጠላቶች፣ እርስ በርስ ለመጠፋፋት የሚፈልጉ ጠላቶች በጣም ከዛ ባለፈ ህይወት መኖር የሚችሉት። አረ እንደዚህ አይነት ታሪኮች በጣም ብዙ ሰምተናል። እና ይሄ የሬይን ልጅ ያገባው ሰው ታሪኩን ሲናገር በጣም ሙስሊም ነው። ሙስሊም መሆኑን ብቻም ሳይሆን በጣም አደገኛ የሆነ ድራግ ውስጥ ይኖር የነበረ ሰው፣ ድራግ ውስጥም ብቻም ሳይሆን የጋንግስተሮች ኃላፊ ነበረ። ምስክርነቱን ሄዳችሁ ማየት ትችላላችሁ። የሚገርም ምስክርነት ያለው ሰው እንዴት አድርጎ ጌታን እንዳገኘ፣ እንዴት አድርጎ በጌታ ህይወት እንደተለወጠ። አሁን ዘ ዌይ ኦፍ ዘ ማስተር የሚለው ሚኒስትሪ በጣም ትልቅ ሚኒስትሪ ነው። እዛ ውስጥ ባልሳሳት ሁለተኛ ሰው ነው በአገልግሎቱ ማለት ነው። ምንላችሁ ፈልጌ ነው፣ ይሄ ሰውዬ ሊለወጥ አይችልም የሚባልን ሰውዬ እግዚአብሔር መለወጥ ብቻ አይደለም እኮ ለውጦት ህይወቱን ለሌሎች መጠቀሚያ እንዲሆን ቀይሮት እግዚአብሔር ይጠቀምበታል። ከዛም አልፎ አይሁዳዊ የሆነች በዘሯ አይሁዳዊ የሆነች ሴት አግብቶ ማለት ነው። ይሄ ከክርስቶስ ፍቅር ውጪ ሌላ ምንም ሊያደርግ የሚችል ማንም ኃይል የለም። እንደ አማኞች እንደ ቤተ ክርስቲያን እግዚአብሔርን እናውቃለን ብለን የምንል እኔና እናንተ በዓለም ይህንን ፍቅር እናሳያለን ወይ? በምንኖርበት አካባቢ፣ ባለንበት ስፍራ ቦታ፣ የክርስቶስ ደቀ መዛሙርት መሆናችን፣ እነዚህን ሁሉ ሌሎች በርከት ያሉ ነገሮችን ማለት እንችላለን። ግን ሀሳቤን ለመጠቅለል ያህል የመንፈስን ፍሬ መንከባከብ በሚለው ሀሳብ ላይ ፍቅር ከሁሉም በላይ ዋነኛ እና ቀዳሚ ፍሬ ነው። ስለዚህ ሁሉም ነገር የሚመነጨው ከእርሱ ነው፣ መገኛው እርሱ ስለሆነ ማለት ነው። ፍቅር የመንፈሳዊ ህይወት ምልክት ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 14 ብሎ ይናገራል፣ ወንድሞቻችንን ስለምንወድ ከሞት ወደ ህይወት እንደተሻገርን እናውቃለን። ፍቅር የሌለው ሁሉ በሞት ይኖራል። ትእዛዝ ብቻ አይደለም፣ ነገር ግን ይሄ ፍቅር የህይወት መታያ ምልክትም ጭምር ነው። ፍቅር ወሳኝ ነው፣ በተግባር ይገለጻል። እውነተኛ ፍቅር መስዋዕታዊ ነው። ፍቅር ስለሚመቸን የምናደርገው አይደለም። ሳይመቸን ባልተመቸን ጊዜ በመስዋዕትነትም የምንኖረው ነው። አንዳንድ ጊዜ በጣም በማይመቸን ጊዜ የሆኑ ሰዎች ይፈልጉናል አይደለ? ራሳችንን መጠየቅ ያለብን የእውነት መውደዴ ሊገለጥ የሚችልበት መንገድ ከሆነ ራሴን የሚገልጥበት ማለት ነው። በጣም ሲምፕል በሆነ ቋንቋ በጣም እንትን ሳናደርገው በጣም ሳናወሳስበው ማለት ነው። ሳናወሳስበው ለሌሎች መሆን የምንችልበት ፍቅር የመንፈሳዊ ህይወት ምልክት ነው። ወንድሞቻችንን ስለምንወድ ከሞት ወደ ህይወት እንደተሻገርን እናውቃለን። ፍቅር የሌለው ሁሉ በሞት ይኖራል። እንደ አማኝ ፍቅርን በተግባር ስንኖር እግዚአብሔር መታየት ይጀምራል። ያለ ፍቅር የሚደረግ የትኛው ምስክርነታችን አደጋ ላይ ነው። ምስክርነታችንም ጸንቶ መቆም አይችልም። የመጽሐፍ ቅዱስ እውቀት ምናምን ላይኖረን ይችላል። ቁም ነገር ውስጥ አይደለም። ነገር ግን በእኔና በእናንተ ህይወት ይሄ ፍቅር መገለጥ ይችላል ወይ? ይሄ ፍቅር መታየት ይችላል ወይ? ይሄ ለእኔም ለእናንተም ያለ እንግዲህ የቀረበ ተግዳሮት ነው ወገኖች። እናንተን እዚህ ጋር ቆሜ ለመውቀስና አይነት ነገር አይደለም፣ ግን ሁላችንም በዛው በአንዱ እንትን ውስጥ ያለን ሰዎች ስለሆንን ማለት ነው። እስቲ በእግዚአብሔር ፊት ተነስተ አንድ ላይ